ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 9 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል አድማጮች። የምሽቱ አስተናጋጆቻችሁ ቆንጂት ታይና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
የጌዲዮ ተፈናቃዮችና የበረታ ረሃብ ተጎጂዎች ብሶትና አቤቱታቸውን ለጠቅላይ ሚኒስትሩ አሰምተዋል።
እዚህ ከመጣን ወዲህ 10 ልጆች ሞቱ፣ አባቶች 6 ሞቱ፣ ሴቶች 2 ሞቱ። በረሃብ ምንም አንጥተን የምንበላ ነገር የለም፣ ሳንቲም የለንም። አጠላ እቺ ላይ ነው የምንተኛ።
ድጋፍ የሚያደርግላቸው
አንድ ሰው ምንም።
ወይዘሮ ውዴ በራቆ ይባላሉ የሰማችኋቸው፣ የምስራቅ ጉጂ ዞን ቀርሳ ወረዳ ተፈናቃይ ናቸው። ጠቅላይ ሚኒስትሩም ተናግረዋል።
ዛሬ ያፈናቀለ ነገ መፈናቀሉ አይቀርም፣ የተራ ጉዳይ ነው። ስለማይጠቅም እሱን ትተን ወደ ልማት እንድንሄድ ዘላቂ መፍትሄ የሚመጣበትን መንገድ ከሁለቱም ህዝቦች፣ አባገዳዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ጋር ምክክር እናደርጋለን። ከኦሮሚያና ከደቡብ ክልል አመራሮች ምክክር እናደርጋለን። ዘላቂ መፍትሄ እንዲመጣ ጥረት ይደረጋል።
በአብይ ርዕስ ዘገባ ይዘናል። ቆንጂት አርዕስተ ዜና ታሰማናለች።
በኢንዶኔዥያውና በኢትዮጵያ አየር መንገድ አውሮፕላን አደጋዎች መካከል ግልጽ ምስስል መኖሩን የሁለቱም አውሮፕላኖች የበረራ መረጃ መሳሪያዎች ማረጋገጣቸው ተነግሯል። ኒውዚላንድ ውስጥ በሚገኙ መስጊዶች 50 ሰዎች ከተገደሉበት ጥቃት በኋላ የሀገሪቱ ጠቅላይ ሚኒስትር የመሳሪያ ጉዳይ ሕግጋትን ለመለወጥ ካቢኔያችን ከስምምነት ደርሷል ብለዋል። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
8ቱን የአየር መንገዱን ሰራተኞች ጨምሮ ለ157 ሰዎች እልቂት ምክንያት በሆነው የኢትዮጵያ አየር መንገድ ቦይንግ 737 አውሮፕላንና ከወራት በፊት ከጃቫ ባህር ላይ ወድቆ በተከሰከሰውና ለ189 ሰዎች ሕይወት መጥፋት ምክንያት በሆነው የኢንዶኔዥያው ላየን ኤር የበረራ ቁጥር 189 ቦይንግ 737 ማክስ 8 አደጋዎች መካከል ግልጽ ምስስል መኖሩን የሁለቱ የአውሮፕላኖች የበረራ መረጃ መቅረጫ መሳሪያዎች ማረጋገጣቸው ተመልክቷል። የዩናይትድ ስቴትሱ የአውሮፕላኑ ሰሪ ኩባንያ ቦይንግ በበኩሉ አውሮፕላኑን የሸክሙን ሚዛን ጠብቆ የሚበርበትን አቅምና ፍጥነት ለመቆጣጠር ታስቦ በእነዚህ አውሮፕላኖች ላይ በሚገጠመው ሶፍትዌር ወይም የኮምፒውተር ፕሮግራም ላይ እያካሄደ ያለውን የማሻሻያ ስራ ለማገባደድ መቃረቡን አመልክቷል። ኢዛቤላ ኮኮሊ ያጠናቀረችው ዘገባ አለ፣ አሉላ ከበደ ያቀርባል።
ባለፈው መጋቢት 1 2011 ዓመተ ምህረት የአዲስ አበባውን ቦሌ ዓለም አቀፍ አውሮፕላን ጣቢያ በለቀቀ 6 ደቂቃዎች ውስጥ በተከሰከሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አውሮፕላን በረራ ቁጥር ኢቲ 302 አደጋ መንስኤ ላይ እየተካሄደ ያለው ምርመራ በሂደት ላይ መሆኑን የተናገሩት የኢትዮጵያ ትራንስፖርት ሚኒስትር ዳግማዊት ሞገስ ናቸው። ሚኒስትሯ በትላንትናው ዕለት በሰጡት በዚህ መግለጫቸው ጨምረው እንዳስረዱት ሙሉ ሪፖርቱ በመጪው 30 ቀናት ውስጥ ይፋ እንደሚደረግም አመልክተዋል። በልማዱ አጠራር ብላክ ቦክስ በመባል የሚታወቀው የአውሮፕላኑ የበረራ መረጃ መቅረጫ መሳሪያ በውስጡ የያዘውን መረጃ በሙሉ አውጥቶ ምርመራ ማካሄድ በሚያስችል ደህና ሁኔታ መገኘቱንና ከቀደመው የኢንዶኔዥያ አውሮፕላን አደጋ ጋርም ተመሳሳይነት ማሳየቱን ተናግረዋል። ይሁንና የምስስሉን ምንነት ግን አላብራሩም። ይህ በእንዲህ እንዳለም የአውሮፕላኑን የደህንነት ማረጋገጫ ሁኔታ አስመልክቶ በዩናይት ስቴትሱ የፌዴራል አቪዬሽን አስተዳደር ላይ ግፊቱ እያየለ ነው። መንግስታዊ የቁጥጥር ባለስልጣን ከጥያቄ ቀለበት ውስጥ ለወደቀው ቦይንግ 737 ማክስ 8 ሞዴሎች የብቃት ማረጋገጫ ፍቃድ የሰጠሁት አስፈላጊውን የአሰራር ሂደት ተከትዬ ነው ሲል ቢከላከልም፣ በአንጻሩ ግን የዩናይት ስቴትስ የትራንስፖርት ሚኒስቴር የተባሉትን አሰራሮች ብቃት መሟላት በመመርመር ላይ መሆኑን ዘገባዎች ጠቁመዋል። ኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አውሮፕላን የበረራ መቅረጫ መሳሪያ ከመገኘቱ አስቀድሞም ብዙዎች የሁለቱን አውሮፕላኖች አደጋዎች ተመሳሳይነት ሲገልጡ ቆይተዋል። የኢትዮጵያ አየር መንገድን አውሮፕላን አደጋ ተከትሎም በመጨረሻው የተቀላቀለችው ዩናይትድ ስቴትስን ጨምሮ በዓለም ዙሪያ ከ30 በላይ አገሮች ቦይንግ 737 ማክስ 8 እንዳይበር ማገዳቸው ይታወቃል። ምርመራው ቀጥሏል። ዘገባዎችም እንዲሁ።
ደቡብ ምስራቃዊ አፍሪካን ትናንት እሁድ የመታው ኃይለኛ ማዕበልና ጎርፍ ከ150 የሚበልጡ ሰዎችን ገደለ። በብዙ መቶዎች የሚቆጠር ብዛት ያለው ሰው የደረሰበት ጠፍቷል። ማዕበሉ ከሁሉም ይበልጥ የመታው የሞዛምቢክን ቤራ ከተማ መሆኑ ተገልጿል። የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ፌዴሬሽን የላካቸው የእርዳታ ሠራተኞች ሁኔታውን ለመገምገም ማዕከሉ ያዳሸቃት ከተማ ደርሰዋል። የቡድኑ መሪ ጄሚ ለሱር በሰጡት መግለጫ ከአየር በተደረገ ቅኝት ከቤራ ከተማ 90% ሙሉ በሙሉ መውደሙን አመልክተዋል። ሞዛምቢክ፣ ማላዊና ዚምባብዌ ውስጥ ቁጥሩ 1.5 ሚሊዮን የሚገመት ሰው በከባዱ ዝናባማ ማዕበል ጉዳት እንደደረሰበት የተባበሩት መንግሥታት ድርጅት ገልጿል። በተለይ ድሆች በሚኖሩባቸው ገጠር አካባቢዎች ብዙ ሺህ ነዋሪዎች የመንገድና የስልክ አገልግሎት ተቋርጦባቸዋል። በሰዓት 200 ኪሎ ሜትር ገደማ የሚምዘገዘገው ማዕበል ሐሙስ የሞዛምቢኳ የጠረፍ ከተማ ቤራ ከደረሰ በኋላ ደቡባዊ ማላዊና ምስራቅ ዚምባብዌን አዳርሷል። የሞዛምቢክ የመንግሥት ምንጮች 68 ሰዎች መሞታቸውን አስታውቀዋል። ዚምባብዌ ውስጥ ደግሞ 89 ሰዎች መሞታቸውን ባለሥልጣናቱ ገልጸዋል። የሞዛምቢክና የዚምባብዌ ፕሬዚደንቶች የውጭ ሀገሮች ጉብኝታቸውን አቋርጠው ወደ የሀገሮቻቸው ተመልሰዋል።
በኤርትራ የውጭ ጉዳይ ሚኒስትርና በፕሬዝደንታዊ አማካሪው የተመራ ከፍተኛ የልዑካን ቡድን ሶማሊላንድን በመጎብኘት ላይ እንዳለ ተገልጿል። በውጭ ጉዳይ ሚኒስትሩ ኦስማን ሳልህና በፕሬዝደንታዊ አማካሪው የማነ ገብረአብ የተመሩት ልዑካን ከሶማሊላንድ ፕሬዝደንት ሙሴ ቢሂ አብዲ ጋር ተገናኝተው ተወያይተዋል። የሶማሊላንድ የውጭ ጉዳይ ሚኒስትር ያሲን ሀጂ ሞሐመድ ከኤርትራ የውጭ ጉዳይ ሚኒስትር ጋር ሆነው ስለ ጉብኝቱ ለጋዜጠኞች ገለጻ አድርገዋል።
ወሓ ኑሃከን ኩሶ ዶወይነይ ኦ መድሐወይናሃ ኢምካ ከሶ ባሐይ ወፍቲ ሄር ሰራአ ኦ ውህጋመነዮ ወዚርከ አሪማሃ ዲበዳ አማ ኻረጅጋ ደልከ ኢሪትሪያ
እንግዶቹ የመጡት በአፍሪካ ቀንድ ሀገሮች በተለይም በኤርትራና በሶማሊላንድ መካከል ትብብሮችንና ግንኙነቶችን ለማጠናከር ነው ሲሉ ነው የሶማሊላንዱ የውጭ ጉዳይ ሚኒስትር የተናገሩት። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለ በበኩላቸው ሀገራቸው ላለፉት 20 ዓመታት ከአፍሪካ ቀንድ ጉዳዮች ተገልላ መቆየቷን ካስታወሱ በኋላ የሚከተለውን ብለዋል።
We have a meeting with the president.
ከፕሬዚደንቱ ጋር ስብሰባ ነበረን። ስለ ሀገሪቱ ፖለቲካዊ፣ ማኅበራዊና ኢኮኖሚያዊ ሁኔታ ገለጻ ያደረጉልንን አድምጠናል። በጣም ጠቃሚ ገለጻ ነበር። ይህንኑ ለፕሬዚደንታችን እናስተላልፋለን።
ወደፊትም የሶማሊላንድ ጉብኝታችንን እንቀጥላለን ብለዋል የውጭ ጉዳይ ሚኒስትሩ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከፍተኛው የዩናይትድ ስቴትስ የአፍሪካ ጉዳይ ዲፕሎማት ካሜሩንን በጎበኙበት ወቅት የመንግስት ደጋፊ የሆኑ ቡድኖች ቲቦር ናዥ በካሜሩን የውስጥ ጉዳይ እየገቡ ነው በማለት ተቃውሞ እያሰሙ ነው። ናዥ ባለፈው ዓመት በተካሄደው ፕሬዝደንታዊ ምርጫ አሸንፊያለሁ የሚሉት የተቃዋሚ መሪ ሞሪስ ካምቶ እንዲፈቱ ባለፈው ሳምንት ካሜሩንን ጠይቀው ነበር። ከአንግሎፎን ተገንጣዮች ጋር ሰላም የማውረድ ተግባር እንዲፋጠንም ጠይቀዋል። የናዥ አባባል የካሜሩን ባለስልጣኖችን ያስቆጣ ቢሆንም የሰብአዊ መብት ችግርን ለመፍታት የሚጋብዝ ተደርጎ መታየት እንዳለበት ተንታኞች መናገራቸውን ዘጋቢያችን ሞኪ ኤድዊን ኪዲንዜጋ ከያውንዴ በላከው ዘገባ አመልክቷል። አዳነች ፍስሐዬ ዘገባውን ታቀርባለች። ወደ ሌላው ዜናችን እናልፋለን። ዘገባውን እንደደረሰ እናሰማለን። ባለፈው ሳምንት አርብ ክራይስት ቸርች ከተማ ሁለት መስጊዶች ውስጥ ከተፈጸመው ግድያ ተከትሎ ካቢኔያቸው የመሳሪያ ባለቤትና መያዝን ጉዳይ የሚመለከቱ ሕግጋቷን መለወጥን በሚመለከት ከውሳኔዎች መድረሷን የኒውዚላንድ ጠቅላይ ሚኒስትር አስታውቋል። በሚቀጥለው ሳምንት ሰኞ ካቢኔው እንደገና ከመሰብሰቡ አስቀድሜ ይህንን የውሳኔያችንን ዝርዝር በተመለከተ ገለጻ አደርጋለሁ ሲሉ ጠቅላይ ሚኒስትሯ ጃሲንዳ አርደርን ተናግረዋል። ይህ ማለትም አስከፊው የሽብር ድርጊት በተፈጸመ በአስር ቀን ጊዜ ውስጥ የሕዝቡን ደህንነት የሚያስጠብቁ የለውጥ እርምጃዎች ይወሰዳል ማለት ነው ሲሉም አክለዋል። ካቢኔያችን ከዚህ ውሳኔ የደረሰው በአንድነት ነው ሲሉም አስታውቀዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከፍተኛው የዩናይትድ ስቴትስ የአፍሪካ ጉዳይ ዲፕሎማት ካሜሩን በጎበኙበት ወቅት የመንግስት ደጋፊ የሆኑ ቡድኖች ቲቦር ናዥ በካሜሩን የውስጥ ጉዳይ እየገቡ ነው በማለት ተቃውሟቸውን እያሰሙ ናቸው። ቀደም ሲል ዝርዝሩን ተናግሬያለሁ። የሞኪ ኤድዊን ኪንዴዜጋን ዘገባ አዳነች ፍስሐዬ አሁን ታቀርባለች።
የካሜሩን መንግስት ደጋፊ የማህበራዊ ልማት ቡድን አባል 100 ገደማ ለሚሆኑ ደጋፊዎችና ተመልካቾች ንግግር ሲያደርጉ ነው የሚሰማው። ዩናይትድ ስቴትስና የአውሮፓ ህብረት በቅርቡ የተናገሩትን በማውገዝ የሀገሪቱ ባለስልጣኖችን ድምፅ አስተጋብተዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር ቲቦር ናዥ እና የአውሮፓ ህብረት ተወካይ ፌዴሪካ ሞጋሪኒ ካሜሩን የተቃውሞ መሪ ሞሪስ ካሞቶንና 150 የሚሆኑ ደጋፊዎቻቸውን ከእስር እንድትፈታ በቅርቡ ጥሪ አድርገው ነበር። ካሜሩን የአንግሎፎን ተገንጣዮች ባሉባቸው ምዕራባዊ ክልሎች ያለውን ግጭት ለማቆም የሀገሪቱ ባለሥልጣኖች ከባድ ጥረት እንዲያደርጉም ጥሪ አቅርበው ነበር። ዛሬ የተሰማው ተቃውሞ አስተባባሪ ሊሊያን ኮሉ እንጉሉ ናዢ ሰልፈኞች የሚሉትን ሰምተው መልእክታቸውን ወደ ዋሽንግተን እንዲያደርሱ ይፈልጋሉ ብለዋል። የካሜሩን አገር ወዳድ ቡድኖች እዚህ የተሰለፉት የአሜሪካ መንግስት ገለልተኛ አቋም እንዲይዝና በካሜሩን የውስጥ ጉዳይ መግባቱን እንዲያቆም ለመጋበዝ ነው ይላሉ እንጎሉ። አያይዘውም አሜሪካ እንግሊዝኛ ተናጋሪ በሆኑት ሰሜን ምዕራብና ደቡብ ምዕራብ ክልሎች ያለውን ቀውስ በማቆም ተግባር መርዳት ይኖርባታል ብለዋል። ይህን ለማድረግ የምትችለውም አሜሪካ ያሉት የካሜሩን ተወላጆች ካሜሩንን የማናጋት ተግባር እንዲያቆሙ በማገድ ነው ብለዋል። የኮሚኒኬሽንስ ሚኒስትር ሬኔ ኢማኑዌል ሳዲ ካሜሩን በናዢ አባባል ተቆጥታለች ሲሉ ተናግረው ነበር። የካሜሩን የሰብአዊ መብት ተሟጋጅ ኤም ማንጋ ግን የሀገሪቱ ባለሥልጣኖች የናዢን አባባል በነቀፌታ ሳይሆን በአዎንታዊ ሀሳብ ማየት አለባቸው ብለዋል። ካሜሩን ከባድ የፖለቲካና የማህበራዊ ጉዳይ ቀውስ እንዳለባት የሚታወቅ ነው ካሉ በኋላ ማንጋ የቲቦር ናዢ አነጋገር ዲሞክራሲ በተግባር ላይ እንዲውል ለሚፈልጉ ብዙ ሰዎች ተስፋ ያሳድራል ብለዋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 9 2011 ዓመተ ምህረት ምሽት ፕሮግራም ነው።
የመሰረት ድንጋዩ ከተጣለ 2 ዓመት ያለፈው የአድዋ ፓን አፍሪካን ዩኒቨርሲቲ ስራ እስካሁን አልተጀመረም።
የአዲስ አበባ ከተማ አስተዳደር ለዚህ ለዩኒቨርሲቲው መገንቢያ የሚሆን 10 ሚሊዮን ብር ሰጥቷል። ሁለተኛ የትግራይ ክልል መንግስት እዛው በአድዋ በበዓሉ ላይ 250 ሚሊዮን ብር ለግንባታ የሚሆን ስጦታ ሰጥቷል።
ለካሳ የሚከፈል ገንዘብም ኮሚቴው በእጁ እንዳልነበረ ነው የተናገሩት ዶክተር አየለ በቀሬ የዩኒቨርሲቲው ምስረታ ኮሚቴ አባል። በምሽቱ የአፍሪካ ነክ ርዕሶች ይመለሳሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
ጌዲኦ ዞን ለጌዴኦ ዞን የረሃብ ተጎጂዎች በእርዳታ አቅርቦት ላይ መስተጓጎል የተፈጠረው በጸጥታ ችግር ምክንያት መሆኑን ጠቅላይ ሚኒስትር አብይ አህመድ ከምስራቅና ከምዕራብ ጉጂ ዞኖች ተፈናቅለው ገደብ ከተማ ውስጥ የተጠለሉ ዜጎችን ትናንት ሲጎበኙ ተናግረዋል። ተፈናቅለው በገደብ ወረዳ ገደብ ከተማ የተጠለሉት ዜጎች በመንግሥት ላይ ያላቸውን ቅሬታም ለጠቅላይ ሚኒስትሩ ተናግረዋል። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ ይዟል።
ይህል የናፈቃ እንጀት ረሃብ ያጨራምተው ሰውነት ጥን ያጎሳቆለው አካል እሳት እንደነካው ላስቲክ ሲጋውሽቶ ቆዳና አጥንት ብቻ ይቀረው የሰው ልጅ እዚህ በገደው ምድር ሞልቷል። የምላስ የሚቀመስ ነገር ያጡ ነፍሶች ከጥቋቁሮቹ ምድር ጥርት ካለው ሰማይ ስር ከለምለም አፈር ከፍራፍሬው አድባር ተርበዋል። ይህ የወይዘሮ ውዴ ባራቆና ያስ ልጆቻቸው አሁናዊ ሁነት ነው። ወይዘሮ ውዴ ከመኖርበት ከምስራብ ጉጂ ዞን ቀርጫ ወረዳ ተፈናቀሉት ካንዲም ሁነት ሶስቴ ነው። አሁን ደግሞ ለከፋ ረሃብ ተጋልጧል። ልጆቼ ደማቸው መልኩን ቀይሯል። ስጋዬን ቆርጬ እንዳላበላ ቸው አይሁንም ታዲያ ምን ላድርጋቸው ይላሉ።
እዚህ ከመጣን ወዲህ 10 ልጆች ሞቱ፣ አባቶች 6 ሞቱ፣ ሴቶች 2 ሞቱ። በራብ ምንም አንጥተን የምንበላ ነገር የለም። ሳንቲም የለንም። አጠለ እቺ ላይ ነው የምንተኛ።
ድጋፍ የሚያደርግላችሁ
አንድ ሰው ምንም
ባል አልሞቱም?
የለኝም ባል ሞቷል። ልጆች አሉ 10 ምን ላድርግ ታዲያ? ምን አምጥቼ ልስጣችሁ? ምን አምጥቼ ስጋዬን ቆርጬ እሰጣለሁ? ምን አምጥቼ ልስጣችሁ?
የሚዙትን የሚጨብጡን ያጡ በመጦሪያ እድሜያቸው ግራ የሚጋቡ ወላድ እናት ወይዘሮ ውዴ እንደሚሉት ከዛራዋ ቀን በፊት ምናልባትም ከ8ና 9 ወራት ቀደም ብሎ አስጨንቋቸው የማያ ጉዳይ አሁን ሆድ ያስብሳቸዋል። ይህል ውሃም
ዶ ያ ጥጋብ ውስጥ አገምደን ሰርተን እንበላለን፣ ነግደን እንበላለን። በጥጋብ ነበር ያለ ነው።
እንዲህ የረሃብ አለንጋ እንደሚገርፋቸው ባውቅ ኖሮ ባልወልዳቸው ይመርጣሉ ብሎኛል። የእናት ወደ አዛኝ ነውና ደርሶ ሳግ ይተናነቃቸዋል።
ምን ላድርግ ታዲያ? ወደጀ ምን ላድርግ? በወዳጅ በወደ በልጭ እንዳልጭርስ እንት አጥንት አላቸው። ምን ላድርግ? በደም የመጡት አሁን ደማቸውን ቀየሩ።
አቶ ተስፋዬ ታምሩም ከምስራቅ ጉጂ ዞን ቀርጫ ወረዳ መፈናቀላቸውን ገልጸውልኛል። መጀመሪያ ከተፈናቀሉ በኋላ ተመልሰው ቢሄዱም እንደገና ተፈናቅለው ለችግር መጋለጣቸውን ተናግረዋል። ሰብአዊ ድጋፍ በተመለከተም የደረሰላቸው የለም። መንግስትም ከታች እስከ ላይ ጆሮ ዳባ ልበስ ብሎናል ብለዋል።
የተቸገርነው ነገር ረሃብ፣ የረሃብ ጉዳይ የምንሰራ ስራ አተን ተረብን። የሞተ ሰው ወደ 100 ይሆናል። የምናድርበትን ቦታ ብታዩት ይሄ ነው። ተደሃይተን ይሄኛ ነው። አንድ ድጋፍ የምባለው ነገር የለም። መዳኛ የለንም።
ህጻናት ከረሃብ በተጨማሪ በተለያዩ ተላላፊ በሽታዎች እየተጎዱ እንደሆነ ተናግሯል። አራስ እናቶችም ጭምር ለጉዳት መዳረጋቸውን ገልጸዋል።
ትልቁ ነገር ራብ ነው። እኛን ያስቸገረ ጦርነት አንዴ አፈናቅሎናል። እዚህ የምንበላ ነገር አናገኝም። በዚህ አይነት ችግር በከፍተኛ ስቃይ ውስጥ ነው የምንኖረው።
ይህ ታሪክ የእነዚህ ሰዎች ብቻ ሳይሆን በገዲኦ ዞን ተፈናቅለው በተለያዩ ጣቢያዎች የተጠለሉ የ178,000 ዜጎችም ጭምር እንጂ። ቪኦኤ ገደብ ወረዳ ጎትቲ ቀበሌ ደርሶ እንዳረጋገጠው በጎትቲ ቃለ ህይወት ቤተክርስቲያን ብቻ ከ12,000 በላይ ዜጎች ለክፉኛ ራብ ተጋልጠዋል። በምግብ እጥረት የተጎዱ ህጻናት ቁጥራቸው ብዙ ነው። አይናቸውን የማይገልጡ ኢከክ የወረራቸውም እንዲሁም አቅም አንሷቸው ከተጋደሙበት የማይነሱም እርዳታ እየተባለ የሚመጣውን እንደሌላው መሻማት የማይችሉ እናቶችን ተመልክቷል። ቪኦኤ ለረሃብና ችጋር ከመጋለጣቸውም በላይ ምንም የማያውቁ ህጻናት ከስጋና ደም ውጭ ሆነው እየሞቱ ናቸው ይላሉ ተጎጂዎቹም። ከጉጂ የተፈናቀሉ ከ178,000 በላይ ዜጎች ለተመሳሳይ ችግር መጋለጣቸውን በገዲኦ ዞን የአደጋ ስጋትና ስራ አመራር አስተባባሪ አቶ ትግስቱ ገዛኝ ተናግሯል።
ያሉበት ሁኔታ ምቹ አይደለም። ከቤት ንብረታቸው ወጥቶ ነው ያሉት። መጠለያው ምቹ አይደለም። በዚህ ላይ ደግሞ ህጻናትም እናቶችም ያው ወደ ችግር ሊዳርጉ እንደሚችሉ ምንም ጥርጥር የለምና አሁን ግን ባለው ሁኔታ የአካባቢው ማህበረሰብም የዞኑ አስተዳደርም ግለሰቦችም ከዛም ሰዓት ደግሞ ፌዴራል መንግስትም አሁን ባለው ሁኔታ ህይወት የማዳን ስራ መስራት እየሰራ ነው ያለ ነው።
ዜጎችን ያህል ሲጎዱ አሁን ለከፋ ጉዳት ይዳርጓሉ። ህጻናት ተጎድተዋልና ለምንድን ነው ዝም የተባለው? አቶ ትግስቱ
ምን መሰለህ፣ ከዚህ የተመለሱት ዜጎች ቀጥታ እዛ ምግብ እንዲያገኙ መግባባት ላይ ተደርሷል። የእነዚህ ዜጎች ምግብ ቀጥታ ወደዛ ሲሄድ፣ ነገር ግን ውስጥ ላሉት ተፈናቃዮች እዚሁ ምግብ እየቀረበ ነው የነበረው። አሁን መጀመሪያ ተዘርዝረው የተያዘው ምዕራብ ጉጂ ወደ 400,000 በላይ የሚሆን ተፈናቃዮች ናቸው ወደዛ ተመልሶ የሄዱት። እዚህ ውስጥ ደግሞ ቀርቶ የነበረው የውስጥ ተፈናቃይ ወደ 145,000 የሚሆን ነው የነበረው። እኛ ጋር የሚመጣ ምግብ 145,000 ነው። እዛ ጋር ግን በስማቸው የሚሄደው ቅድም የጠቀስኩትን ቁጥር ምግብ እዛ ይሄዳል። አሁን እነዚህ ሰዎች ምግብ ወደዚህ መሰደድ ሆነ መሰደድ ሲሆን በነዛ ሰዎች ስም ዝርዝር ምግቡ እዛ ሄደዋል። እኛ ጋር መጡ። እኛ ጋር ሲመጡ ምግባቸው እዛ ቀርቶ እነሱ ወደዚህ ነው ሊመጡ የቻሉት። በዚህ መሀል ምግብና ተጉጂ ሰው አልተገናኘም። በዚህ መካከል ነው ጉዳቱ ራቡ ሊጠናባቸው የቻለው።
በዚህ ራብ ምክንያት የሞቱ ህጻናቶች እንዳሉ እዛው ካምፕ ላይ ያገኟቸው ተጎጂዎች ነግሮኛል።
አደጋ ሲከሰት ሞት በዚህ ደረጃ ሲለይ በጤና ደረጃ ሕክምና እያገኙ የሞቱ ሰዎችን ነው መረጃ ሊገኝ የሚችለው። እኛም ህጋዊ ነው ብለን ልንወስድ የምንችለው ይሄንን ነው። ከዚህ አንጻር ግን ሶስት ህጻናት ህጻናቶች መሞታቸውን እኛም በሪፖርታችን አካተን ለክልል ያስተላለፍን አስታውሳለሁ። ከዛ ባሻገር ግን እንደዚህ አይነት ኬዞች ሊከሰቱ ይችላሉ። ህብረተሰቡ ተበታትኖ ነው ያለው። እንደገና በአንድነትም ነው ያለው። በዚህ ላይ ደግሞ በቂ ምግብ ካላገኘው ለዚህ ችግር እንደሚዳረጉ ትሪል ነው።
የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ከአጎራባች አካባቢ ተፈናቅለው በገዲዮ ዞን ገረብ ወረዳ ተጠልሎ የሚገኙ ዜጎችን ጎብኝተዋቸዋል። በዚህ ወቅትም ለተፈናቃዮች የሚያስፈልጋቸውን ድጋፍ እንደሚያደርጉም ተናግሯል። መንግስት ዘላቂ መፍትሄ ለማበጀት እየሰራ ያለውን ስራ አጠናክሮ እንደሚቀጥልም ነው በዚህ ወቅት ያረጋገጡት። ከውሃና ከጤና ጋር ተያይዞ ያሉትን ችግሮች ለመፍታትም የጤና ሚኒስትር የውሃ መስኖና ኤሌክትሪክ ሚኒስትሮች ቡድን አቋቁሞ እየሰራ መሆኑን ገልጸዋል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ሚጥቁ ካሳ በበኩላቸው የእርዳታ እህል ማቅረብ ስራ ተጠናክሮ እንደሚቀጥልም ተናግሯል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም ትናንት ገዲኦ ዞን ገደብ ወረዳ ተገኝተው ተፈናቀሉ ዜጎች ያሉበትን ሁኔታ ጎብኝቷቸዋል። የገዲኦ ህዝብ ከምዕራብና ከምስራቅ ጉጂ ዞን መፈናቀል ከጀመሩበት ከስምንት ወራት በፊት አንስቶ ለምን ጠቅላይ ሚኒስትሩ መጥቶ አያይንም ሲሉ ቅሬታ ሲያሰሙ መቆየታቸው የሚታወስ ሲሆን ጠቅላይ ሚኒስትሩ ትላንት በማለዳ ነበር ተፈናቅሎ በገደብ ወረዳ የሚገኙ ከ96,000 በላይ ዜጎችን የጠየቋቸው። ከጠቅላይ ሚኒስትሩ ጋር የተወያዩ የተፈናቀሉ ዜጎች ተወካዮችም የተሰማቸውን ቅሬታ እንዲህ ሲሉ ለጠቅላይ ሚኒስትሩ ተናግረዋል። ከመጠለያ ቦታ አንስቶ እስከ እህል ድጋፍ ያለውን ችግርም ገልጸውላቸዋል። ይላክላቸዋል የተባለው ድጋፍም በበቂ ሁኔታ እንደማይደርሳቸውም ተናግረዋል።
የቤት ቁሳቁስ ከዚህ በፊትም የደረሱት አካላት ሰጥቶናል። እርዳታ ተቀብለን ነበር። መጀመሪያ ሰዓት የተቀበልነው ነገር ስንዴው ጋር ብርድ ልብሱም ኩባያ ተሰጠው። በአንዳንድ እየሸጠ ነው ሰው እስከዛ ቆየው። አሁን ባለ ሆናልና ራቁታችንን ልብስ ከጤና በኩል ሕክምና እንፈልጋለን። በተጠለሉበትም ይሁን ሌሎቹ ይሄንን መጠላፈን ያላገኙት አሉና አሁንም ይሄም ዝናብ ከመጣ ምንምና ለስጋታችን ስለሆነ ግዛሉ ለመጠላሉ አስፈላጊ እርዳታ ታደርጉልን። ከምግብ በኩልም በተለይ የሚያጠሙ እናቶች፣ ህፃናት፣ አረጉቶች በየቀኑ እያለቁ ስለሆነ ለእነሱ የሚያስፈልገውን እርዳታ ነው። እዚህ መጥቶ ከደረሰም ካለ ሚዲያ የዘማ ነው እየደረሰ ነው እየተባለ ነው ሲካፈል ስላላየን፣ እዚህ የደረሰ ነገርም ካለ ወጥቶ እየተጎዱ ያሉት አካል በስርዓቱ እንዲደርስ ልታደርጉልኝ።
መንግስት በአስቸጋሪ ሁኔታ ውስጥ መሆናቸውን ተገንዝቧል ያሉት ጠቅላይ ሚኒስትሩ ከጊዜያዊ ድጋፍ በተጨማሪ ለዘላቂ መፍትሄ እንቅስቃሴ እንደሚደረግ ተናግሯል።
ዛሬ ያፈናቀለ ነገ መፈናቀሉ አይቀርም፣ የተራ ጉዳይ ነው። ስለማይጠቅም እሱን ትተን ወደ ልማት እንድንሄድ ዘላቂ መፍትሄ የሚመጣበትን መንገድ ከሁለቱም ህዝቦች፣ አባገዳዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ጋር ምክክር እናደርጋለን። ከኦሮሚያና ከደቡብ ክልል አመራሮች ምክክር እናደርጋለን። ዘላቂ መፍትሄ እንዲመጣ ጥረት ይደረጋል።
ዜጎች ለችግር እንዲጋለጡ ያደረጉ የገደሉና ያፈናቀሉ በህግ እንዲጠየቁ ይደረጋል ነው ያሉትም።
የሚጠየቁበት ምክንያት እዛ ያለ የሆነ ፖሊስ ዛሬ ጌዲኦ ገሎ ከሆነ አሁን ጌዲኦ ሲወጣ ጉጂ መግደሉ አይቀርም። እናንተ ስለወጣችሁ አያቆምም። ያገኘውን ሰው አንተ ደግሞ እንትነህ፣ አንተ ደግሞ እንትነህ እያለ ጥፋት ይቀጥላል። ያ ጥፋት እንዳይኖር ህግ ለሁሉም እኩል እንዲሰራ ይደረጋል።
የተፈናቀሉ ዜጎችን ቁጥርና ሰብአዊ ድጋፍ በተመለከተ የተሳሳተና ሐሰት መረጃ ይቀርብብናል ብለው ላቀረቡት ክስም ጠቅላይ ሚኒስትሩ ይህንን ብሏል።
ቅድም በዜና ተነገረ ያለችው እህቴ ትክክል ነበረ። የተፈናቀላችሁት 800,000 ገደማ ነው። ባለፈው 6 ወር 7 ወር የተፈናቀለው ከዚህ ውስጥ ከ90% በላይ ተመልሷል ወደ ቦታ። እዚህ የቀራችሁት 20,000 አትሞሉም ነበር። ያኔ በድርቅ በውሃ ችግር እና አልፎ አልፎም ጸጥታ ያለባቸው ጥቂት ወረዳዎች እዚህ እንዲቆዩ፣ የተቀረው ግን እዛ ሄዶ እዛ እንዲታገዝ ነው አቅጣጫው። ታስታውሱ ከሆነ እዛ ከሄዳችሁ በኋላ በመሀል የጸጥታ ችግር አጋጥሞ በጉጂ እና በወለጋ የነበረው ሁኔታ ለእርዳታ የመጡ እህሎች እዛ ላለው ህዝብ መድረስ አልቻሉ። መንግስት ማገዝ በሚገባው ልክ አላገዘም። እንደገናም እህቴ እናነሳችሁ ጸጥታም ችግር አጋጥሟችሁ የተወሰነ ቁጥር ያለው ወደዚህ መጥቷል። አሁን ቁጥሩ 5,000 ነው፣ 10,000 ነው፣ 20,000 ነው። እሱ ምን ያደርጋል? አንድ ሰውም ቢሆን ካላግባብ መጉዳት የለበትም። ቁጥሩ ስለበዛ ስላነሰ ሳይሆን ዋናው ነገር ለምንድን ነው ኢትዮጵያዊ በኢትዮጵያ ጨክኖ የሚያፈናቅለው?
ተፈናቅለው በገደብ ወረዳ የሚገኙ ዜጎች ጠቅላይ ሚኒስትር መጥቶ ስለጎበኟቸው ደስታቸውን በምስጋና ገልጸውላቸዋል። ከፍተኛ ረሃብ የገባው ጉትቲ ቀበሌ በሚገኙ ጣቢያዎች ቢሆንም ገደብ ወረዳ ያሉትን እንጂ እስካሁን እዚህ ጉትቲ ቀበሌ ደርሶ በክፉኛ እየተጎዱ ያሉ ዜጎችን የጎበኘ ከፍተኛ የመንግስት ባለስልጣን የለም። የአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ከገዲኦ ዞን ጎትትም።
ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከ3 ሰዓት ከ25 ደቂቃ ነው አዲስ አበባ ላይ። ህብረተሰቡ ከሐሰት ዜናና ከጥላቻ ንግግሮች እንዲቆጠብ ሲል የጠቅላይ ሚኒስትር ጽህፈት ቤት ማምሻውን አሳስቧል። ጽህፈት ቤቱ በፌስቡክ ገጹ ላይ በዚህ የለውጥ ወቅት ግጭት በመቀስቀስና ብጥብጥ በማንገስ የህዝብ መፈናቀልና ስቃይን ለማባባስ ከፍተኛ ጥረት በመደረግ ላይ ነው ሲል አስፍሯል። ሁኔታው የታቀደና የተደራጀ ዘመቻ ነው ብሏል የጠቅላይ ሚኒስትሩ ጽህፈት ቤት። በዚህ የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ ላይ ተጨማሪ መረጃ ይዞ እስክንድር ፍሬው መስመር ላይ ይገኛል። እስክንድር እንደምን አመሸህ
ሰለሞን።
እግዚአብሔር ይመስገን። እስቲ ምን ማለት ነው ይሄ መግለጫ? ሌሎች ዘርዘር ያሉ ጉዳዮች ሰፍረውበት እንደሆነ እስቲ አካፍለን።
እንግዲህ ሰለሞን፣ የጠቅላይ ሚኒስትር ጽህፈት ቤት በፌስቡክ ገጹ ያሰፈረው መረጃ አንዳንድ ኃላፊነት የጎደላቸው ግለሰቦች በተለይም በማህበራዊ ሚዲያዎች የግለሰቦችንና የድርጅቶችን የሐሰት ስም በመጠቀምና በምስልም በማጀብ የሐሰት ዜናዎችንና የጥላቻ ንግግሮችን በስፋት በማሰራጨት ስሜት በመኮርኮር ላይ ይገኛሉ ነው የሚለው። እንግዲህ የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ በተለይ በማህበራዊ ሚዲያ ላይ ያተኮረ ነው ማለት ነው። ይህንን የታቀደና የተደራጀ ዘመቻ ዓላማ ያልተረዱ ወገኖች ተነካብኝ ያሉትን ወገን ሳያጣሩ በሚሰጡት አጸፋዊ ምላሽ ወደ ግጭት ሲያመሩና ሲናኮሱ ይስተዋላል በማለትም ይቀጥላል። ይህንን የሚሰሩና የሚቀሰቅሱት ደግሞ በሞቀ ቤታቸው ሆነው ሌላ ብጥብጥ ይጠነስሳሉ ሲልም ያክላል ሰለሞን መግለጫው። በግጭትና ብጥብጥ ጠብ በመፍጠር የአመራሮችንና የድርጅቶችን ስም በመጠቀም ብሔር፣ ጾታና ቦታ በመቀየር ድግስ የሚደግሱ የተበራከቱ በመሆኑ ማጣራት፣ መመርመርና ማስተዋል የወቅቱ የሰላም ቁልፍ ነው ሲልም ነው እንግዲህ የሚያጠቃልለው። እና ሆን ብለው በተደራጀ መንገድ በማህበራዊ ሚዲያዎች ብጥብጥና ጥላቻ እንደማንገስ የሚሰሩ ባላቸው ግለሰቦች ላይ ያተኮረ ነው ሰለሞን።
እስክንድር፣ የጠቅላይ ሚኒስትር ጽህፈት ቤት እንደዚህ አይነት መግለጫ ሲያወጣ መቼም ከምንም ተነስቶ አያወጣም። አንዳንድ የተጨበጡ ነገሮች ሊኖሩ ይችላሉ። ሁኔታው የታቀደና የተደራጀ ዘመቻ ነው ሲል የጠቅላይ ሚኒስትር ጽህፈት ቤት መግለጫ፣ እነ እገሌ ሲል የጠቆማቸው ወይም አዝማሚያ ያሳየባቸው ሁኔታዎች የሉም? ወይም ምናልባት አንተ በቅርብም ስላለህ ከጠቅላይ ሚኒስትሩ ጽህፈት ቤት ሰዎችም ጋር ተገናኝተህ ተነጋግረህ ከሆነ የጠቆሙት አካል የጠሩት ቡድን ወይም የተደራጁ ሰዎች አሉ?
እንግዲህ ይህንን መግለጫ በተመለከተ ከጠቅላይ ሚኒስትር ጽህፈት ቤት ውስጥ ሰዎች ጋር ይሄ መግለጫ ከወጣ በኋላ አልተገናኘውም። ነገር ግን እስካሁን የነበረውን ሁኔታ ስንመለከት ሰለሞን፣ ይህ አዲስ ስጋት አይደለም። በኢትዮጵያ መንግስት በኩል ከዚህ ቀደምም በማህበራዊ ሚዲያ በተለይም በፌስቡክ የሐሰት መረጃዎች እንደሚሰራጩ ሆን ብለው የተሳሳተ የፌስቡክ አካውንት በመጠቀም ወይም በተሳሳተ ስም የፌስቡክ ገጾች በመክፈት ይህንን ተግባር የሚፈጽሙ እንዳሉ ጠቅላይ ሚኒስትር አብይ አህመድ ራሳቸው የተናገሩበት አጋጣሚ ነበረ። ከለውጡ ፈተናዎች እንዳንዱም ሲታይ ቆይቷል ሰለሞን። ትናንት እንግዲህ ለምሳሌ የኢትዮጵያ መንግስት አሁን በሀገሪቱ ውስጥ ሊያሻሽላቸው ከሚያቀዳቸው ሊያወጣቸው ከሚያቀዳቸው አዋጆች አንዱም ይህንን ጉዳይ ለመቆጣጠር የሚያስችል ነው። አሁን በሳምንቱ መጨረሻ ላይ ለምሳሌ የመገናኛ ብዙሀንና የመረጃ ነጻነት አዋጅን እንደዚሁም የብሮድካስት አገልግሎት አዋጅን ጨምሮ ከዚህ ጋር የተገናኙ አዋጆችን ለማሻሻል የተለዩ ችግሮችን እስካሁን የነበሩ አዋጆች ያሉባቸውን ችግሮች እየለየ ስብሰባ ወይም አውደ ጥናት ተካሂዶ ነበር እና እዛ ላይ ከተነሱት ጉዳዮች አንዱም በጠቅላይ አቃቤ ሕግ ከተገለጹትን እንደዚሁ ከዚህ ከማህበራዊ ሚዲያ ጋር የተገናኙ ሁኔታዎችን እንግዲህ ማስተካከል በሚቻልበት ሁኔታ ላይ ያተኮረ አዋጅም እንደሚወጣ የሚገልጽ ነበር እና ይህ ችግር ጠቅላይ ሚኒስትሩ ወደ ስልጣን ከመጡበት ጊዜ ጀምሮ ሲገልጹት የነበረ ነገር ግን አሁንም ተጠናክሮ እየቀጠለ እና መፍትሄ ያልተገኘለት ከመሆኑ ውጪ ከዚህ በፊትም በዚህ መንገድ ሆን ብለው በዚህ መንገድ ላይ መረጃዎች የሚያሰራጩ ሰዎች መኖራቸውን ጠቅላይ ሚኒስትሩ ራሳቸው በአንደበታቸው የተናገሩት ነው ማለት ይቻላል ሰለሞን።
እና ምን እርምጃ ሊወስድ አስቧል የኢትዮጵያ መንግስት በዚህ በኩል በተለይ ማህበራዊ ሚዲያ ላይ ያተኮረ ከሆነ? በእርግጥ ማህበራዊ ሚዲያ ላይ ብቻ አይደለም ያተኮረው፣ የታቀደና የተደራጀ ዘመቻ ሲል የሚያውቀው ነገር አለ የጠቅላይ ሚኒስትሩ ጽህፈት ቤት ማለት ነው። መንግስት ነው መቼም ሐሜት አያወራም። እና በማህበራዊ ሚዲያ እንደ መሳሪያ መጠቀማቸው ነው የሚናገረውና ያቀዱት ነገር አለ እርምጃ ለመውሰድ የሰማኸው?
እንግዲህ ይሄንን በቀጥታ የሰማነው ነገር ባይኖርም ሰለሞን በሁለት መንገድ ማየት ይቻላል። አንደኛ ጠቅላይ ሚኒስትር ጽህፈት ቤት በዚህ መግለጫ በተለይ ለህብረተሰቡ ነው ጥሪ ያስተላለፈው። መጨረሻ ላይ ማጣራት፣ መመርመር፣ ማስተዋል የወቅቱ የሰላም ቁልፍ ነው ሲል ከነዚህ አይነት መረጃዎች ሆን ተብለው እየተሰራጩ ካሉ መረጃዎች እንዲቆጠብ እንዲጠነቀቅ ለህብረተሰቡ መልእክት ያስተላለፈ ነው። በሌላ በኩል ደግሞ እንግዲህ በመንግስት በኩል እየተካሄዱ ካሉ ጥረቶች አንዱ ቀደም ሲል የጠቀስኩት አሁን ማህበራዊ ሚዲያን እየተመለከተ ጭምር የተለያዩ ህጎችን ለማውጣት በጠቅላይ አቃቤ ህግ በኩል እየተደረጉ ያሉ ጥረቶች አሉ። አሁን በሳምንቱ መጨረሻ ላይ በኢሊሊ ሆቴል በተካሄደው ስብሰባ ላይ የተገለጸውም ይሄው ነበረ። የመረጃ ብዙሃንና የመገናኛ ብዙሃንና የመረጃ ነጻነት አዋጅ፣ የብሮድካስት አገልግሎት አዋጅ እና ሌሎችም ከዚህ ጋር የተገናኙ አዋጆችን እስካሁን ሮሮ ሲሰማባቸው የነበረው አዋጆችን ለማሻሻል የተቋቋመው ቡድን ከገለጻቸው ነገሮች አንዱ የማህበራዊ ጉዳይን የተመለከተው ሁኔታም ትኩረት እንደተሰጠው ከዛ ጋር በተያያዙ የሚወጡ ህጎችም እንደሚኖሩ የጠቆመ ነበር እና መንግስት ሁለቱን ሚዛን ጠብቆ ለመሄድ እየጣረ ይመስላል። በአንድ በኩል ህብረተሰቡ በእንደዚህ አይነት መልክቶች ተዘናግቶ ወደ ግጭት እንዳይገባ ማሳሰብ፣ በሌላ በኩል ደግሞ በህግ መከላከል የሚቻልበትን ሁኔታ ለማመቻቸት እንደዚሁ የህግ የማርቀቅና የማውጣት ሁኔታዎችን እየገፋበት ይመስላል። እንግዲህ በሁለት መንገድ ይመስለኛል እየተንቀሳቀሰ ያለው መንግስት። ሰለሞን
እስክንድር፣ እንግዲህ ከሰሞኑም ዘርዘር ያሉ ዘገባዎችን በዚህ ዙሪያ የሚመለከታቸውን አካላት ባለስልጣናትም ቅርበት ያላቸውን አነጋግረህ ይበልጥ የተብራሩና የተጨበጡ ዘገባዎችን ታደርሰናለህ ብለን እንጠብቃለን። በተለይ ደግሞ ይሄ ሐሰተኛ ዜና ስርጭት በተለይ ዋና ከተማይቱ ውስጥ ግጭቶች፣ ብጥብጦች በአንዳንድ አካባቢዎች እንዳሉ በማህበራዊ መገናኛ ላይ የሰፈሩ አንዳንድ ዘገባዎችን በሌሎችም አካባቢዎች በሀገሪቱ ውስጥ ያሉ ሁኔታዎች ምን እንደሚመስሉ የሚያሳዩ ተጨማሪ ዘገባዎችን እንጠብቃለን። እስክንድር፣ ለጊዜህ በጣም አመሰግናለሁኝ። ለዛሬ
አመሰግናለሁ። ሰለሞን፣
ደህና እምሽ። ክቡራትና ክቡራን አድማጮች፣ ሁሉን አቀፍ ለሆነ ሚዛናዊ ለሆነ ለተፈተሸ እውነተኛነትና ትክክለኛነቱ ለተረጋገጠ ዘገባ ጨዋ አቀራረብና ቋንቋን ለተላበሰ የዜና ዘገባና መረጃ ከአሜሪካ ድምፅ ጋር ይሁኑ። እስካሁን የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ወደ መጽሔት ዘገባዎች እናልፋለን።
ሻሸመኔ ከተማ ውስጥ ነሐሴ 6 2010 ዓ ም አሰቃቂ የግድያ ወንጀል ፈጽመዋል፣ ሟችን ኢሰብአዊ በሆነ መንገድ ዘቅዝቀው ሰቅለዋል ባላቸው ሁለት ተከሳሾች ላይ የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ባለፈው አርብ መጋቢት 6 ቀን በዋለው ችሎት የዕድሜ ልክ እስራት ፈርዷል። ደንበኞቹ ወንጀሉን አልፈጸሙም ያሉት የተከሳሾቹ ጠበቃ ይግባኝ እንደሚሉ አስታውቀዋል። ሙክታር ጀማል ተጨማሪ አለው።
የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ወንጀል ምድብ ችሎት በነገመዶ ሹሚ የተከሰሱ ሁለት ሰዎች ላይ ባለፈው አርብ የዕድሜ ይፍታ ውሳኔ ፈርዷል። ሰዎቹ በነሐሴ 6 2010 በሻሸመኔ ከተማ ለአቶ ጀዋር መሐመድ በተዘጋጀው የአቀባበል ሥነ ሥርዓት ላይ አደጋ ለማድረስ ፈንጂ ይዟል በሚል ለጊዜው ስሙ ያልታወቀ ግለሰብ በከፍተኛ ጭካኔ በግፍ የገደሉና ዘቅዝቀው በመስቀል የተከሰሱ ናቸው። በግፍ ነፍስ በማጥፋት ወንጀል የቀረበውን ክስ ግራ ቀኝ ካከራከረ በኋላ ፍርድ ቤቱ ውሳኔ መስጠቱን የሻሸመኔ ከተማ አቃቢ ሕግ ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ኃላፊ አቶ ጀልዶ በጣሶ እንደገለጹት በምርመራው ወቅት በቁጥጥር ስር ከዋሉት ተጠርጣሪዎች አብዛኞቹ በክስ መረጃ አለመገኘትና በቂ መከላከያ በማቅረባቸው ነጻ ሲወጡ ሁለት ተከሳሾች ላይ ብይን መሰጠቱን ገልጸዋል።
በሂደት አራቱ ነጻ ወጥቷል በፍርድ ቤት በመከላከያ ማስረጃ ማለት ነው። ሁለቱ ተከሳሾች ገመዲ ሹሚና ጀዋር ሁሴን የሚባሉት በምዕራብ አርሲ ዞን ከፍተኛ ፍርድ ቤት እድሜ ልክ እስራት ተፈርዶባቸዋል።
ተከሳሾቹ ወንጀሉን ክደው መከራከራቸውን ጠቁመው ውሳኔው በቂ ማስረጃ ሳይታይ የፖለቲካ መፍትሄ ለማድረግ የተወሰነ ነው ይላሉ የተከሳሾች ጠበቃ አቶ ማሾ ሰዲቆ። አቶ ማሾ ለደንበኞቻቸው ይግባኝ መጠየቃቸውንም ተናግረዋል።
መከላከያችን እነዚህ ተከሳሾች ይህን ድርጊት አልፈጸሙም በሚል መከላከያቸውን እንዲያቀርቡ ለኛ ነፍስ ወከፍ እንዲያቀርቡ አድርገን፣ አንደኛ ተከሳሽ በወቅቱ ይህ ድርጊት በሚፈጸምበት ጊዜ ከአዳማ ወደ ሻሸመኔ እየመጣ የነበረና 8:30 ዘጠኝ ሰዓት አካባቢ እዚህ የደረሰ ከድርጊት በኋላ እዚህ የደረሰ ስለመሆኑን አስደግፈን የተከላከልነው ቪዲዮ ማስረጃም አቅርበን ነበረ። ስቅላቱን የሚያሳይ ቪዲዮ አሳይተን ነበረ። እነዛ ሰዎች አይደሉም ስቅላቱን የሚሰብሉ ሰዎች፣ ሌሎች ሰዎች እንደነበሩ ያንን ምስል የሚያሳይ አቅርበን ነበር። በዚህ ነው የተከላከልነው። ፎቶግራፍ ነበረ። ፎቶግራፍ ደግሞ አይመሳሰልም። አንደኛ ተከሳሽን ምን ተጠርጣሪ ሌላ ተጠርጣሪ ማለት ነው። የሴት ጥርሱ ሰፋራ ነው በትክክል ያሳያል ምስሉ።
የሻሸመኔ ከተማ አቃቤ ሕግ በበኩሉ የተሰራው ወንጀል ከፍተኛ ጭካኔና ከማህበረሰቡ ባህልና ሰብአዊነት ያፈነገጠ መሆኑን ገልጾ ለውሳኔው በቂ የሰውም የሰነድም ማስረጃ ማቅረቡን የሻሸመኔ ከተማ አቃቤ ሕግ ጽሕፈት ቤት ኃላፊው አቶ ጀልዶ በዳሶ ለአሜሪካ ድምፅ አስረድተዋል።
በወቅቱ በቦታው የነበረው ፖሊስ ነው ማስረጃ ሆኖ የቀረበው። ከዛም በዘለለ ቤቱ ሲፈተሽ የለበሰው ሸሚዝ በፎቶ ላይ የሚታየው በቪዲዮ ላይ የሚታየው በደም የተጨማለቀ መሆኑን በፍተሻ ፖሊስ አግኝቶ በኤግዚቢትነት አያይዟል። እነሱ ቆሞ ወንጀል ቢፈጸም ራሱ ወንጀለኛ ለማስመለጥ ከማድረግ ላይ የፍትህ ስርዓትን ለማገዝ የሚያደርጉት ብዙ ነገርም አይታይም። ስለዚህ እኛ እንደ ፖሊስና እንደ አቃቤ ሕግ ባየነው የምርመራ ውጤት ራሱ ልጆቹ ወንጀሉን መፈጸሙ የተረጋገጠ ነው ብለን ነው የምናስበው።
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ሊቢያ ውስጥ የሚገኙ ኢትዮጵያውያን ስደተኞች በሀገሪቱ የጸጥታ ሁኔታ አስቸጋሪነት ምክንያት ሕይወታቸው ለአደጋ መጋለጡን እየተናገሩ ናቸው። በሊቢያ ዋና ከተማ አቡ ሳሊም በሚባል የስደተኞች መጠለያ ውስጥ ያሉ ኢትዮጵያውያን ስደተኞች በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የሌላ ሀገር ስደተኞችን ወደ ጎረቤት ሀገሮች ሲያስተላልፍ ኢትዮጵያውያኑን ግን ሊረዳ ፈቃደኛ አልሆነም ሲሉ ወቅሰዋል። ዩኤንኤችሲአር ለስደተኞቹ አቤቱታ ምላሽ ሰጥቷል። ገልሞ ዳዊት ከናይሮቢ ተከታዩን ዘገባ አጠናቅሯል።
በተለያዩ ጊዜያት ከሜዲትሬኒያን ባህር እንዲሁም ከሊቢያ ግዛቶች በሊቢያ ፖሊስ ተይዘው ትሪፖሊ አቡ ሳሊም በሚባል የስደተኞች ማጎሪያ ውስጥ ያሉ ኢትዮጵያውያን በከተማዋ የጸጥታ ችግር በመባባሱ አደጋ ውስጥ መሆናቸውን ተናገሩ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቅርንጫፍ መስሪያ ቤት ዩኤንኤችሲአር ለደህንነታቸው ሲል ሌሎች ስደተኞችን ወደ ጎረቤት ሀገር ኒጀር እያስተላለፈ መሆኑን ገልጸው በመጠለያው ያሉ ትውልድ ኢትዮጵያውያን ስደተኞችን ግን እየረዳ እንዳልሆነ ገልጸዋል። ኑረድን ሀሰን የካምፑ ነዋሪ ነው።
አማ ወሬ ጆሌ ነማ ወሊን ጅሩ ኢሳን አሞቱ ዩ ሀለሰኒ ረኮን ኢሳኒ ሁበተሜ አማ ኩኖ ኢሳን ሀለ ጋሪ ዳን ባሳ ይረኒ ቤቴ ነው አሞቱ ዩ።
አሁን አብረናቸው እየኖርን ያለን ልጆች ችግራቸውን ተጠይቀው እነሱም በጥሩ ሁኔታ እየረዷቸው ነው። ከዚህ ቦታ እያወጧቸው ነው። እኛን ግን ጉዳያችሁ ገና አልታወቀም ብለው ይኸው ቁጭ ብለን እየጠበቅንን።
በአቡ ሳሊም ያሉት ኢትዮጵያውያን ስደተኞች ሴቶችና ህጻናትን ጨምረው ከ26 በላይ መሆናቸውን ተናግረው ለኑሮ መጠለያ ካምፑ አስቸጋሪ መሆኑን ነው የገለጹት። ሐሰን ኢብራሂም የተባለ የካምፑ ነዋሪ በምግብ እጦትም እየተቸገሩ መሆናቸውን ይናገራል።
እኛ ተንቀምኑ ሲንጂ አመኩኖ በቃማ ጅሩ ከናት እያሳ እያ ቶርበኬ ጅራማ
የምንበላው ምንም የለንም። አሁን እዚህ ወደ 7 ወር ቆይተናል። ምንም ሰጥተውን አያውቁም። ሀገር ቤት ያሉ ዘመዶችን ብር አስልኬ እዚህ ሐዋላ የሚቀበሉ ሰዎች አሉ። እነሱ የገንዘቡን ግማሽ ወስደው ግማሽ ያመጡልናል። በእሷ ነው የምኖረው።
አቡ ሳሊም ኢትዮጵያውያኑ ያሉበት ካምፕ በዩኤንኤችሲአር የሚተዳደር ቢሆንም በከተማዋ በትሪፖሊ በየጊዜው ግጭትና ጦርነት ስለሚቀሰቀስ ኑሮው አስፈሪ መሆኑን ይናገራሉ ስደተኞቹ። ሰዓዳ አብድራህማን 2 ልጆቿን አገር ቤት ትታ ከባሏ ጋር እንደተሰደደች ትናገራለች። የሚመለከተው አካል ቢደርስልን ስትል ትማጸናለች።
فقطون نو انو وانت براندين جرو كانت نياتا ني دلان ني با حقيمين كين يو با انو دد ابو جرا خلاص نو ني بربانو اسكيسا بهو د ام مو جري اسني هي اسن قاردي بيتا غاف درا ورقه كون كودينو كنني كنا لا وانت كنني
ما قال انيا اقماتن يتچگرن نو منم يمن بلاو مغب سلاليلن ስለሌለን ማለት ነው። እኛ የምንፈልገው ከዚህ መውጣት ነው። በመጀመሪያ መዘገቡን ከዚያ የኢትዮጵያ ዜጎችን ስማቸውን የሚጠራ ማንም የለም። ከኋላችን የተመዘገቡትን ያዛወሩ እኛን ግን አሁንም እዚሁ ተታውናል። መፍትሄ አላገኘንም። ስለዚህም ጧትም ማታም እያለቀስነን
በሊቢያ የሚገኘው የዩኤንኤችሲአር ቅርንጫፍ ቢሮ ትርድ ኢትዮጵያንን ጨምሮ ሌላ ድጋፍ የሚፈልጉ የማንኛውም ሀገር ስደተኞችን እንደመረዳ ገልጸው በሊቢያ በመጠለያ ካምፕና በእስር ቤት ያሉት ስደተኞች የተለያዩ አማራጭ መፍትሄ እንዳላቸው ገልጿል። መፍትሄውም ስደተኞችን ወደ ጎረቤት ሀገር ማዘዋወር፣ ወደ ሶስተኛ ሀገር በቋሚነት ማስፈር እንዲሁም ወደ መጡበት ሀገር መመለስ መሆኑን አስረድቷል። በካምፖ ያሉት ስደተኛም የግል ችግራቸው ታይቶ ተገቢ መፍትሄ ሰጣቸዋል ሲል UNHCR ሊቢያ ቅርንጫፍ አብራርቷል። ለአሜሪካ ድምጽ ገልሞ ዳዊት ነኝ ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። ክቡራትና ክቡራን አድማጮች ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተርም VOA amharic ብላችሁ ተከተሉን ተነጋገሩ። የቪኦኤን አፕ በነጻጭናችሁ ዝግጅቶቻችን በቀላሉ ማግኘት ትችላላችሁ። ከጉግል ፕሌይ ወይም ከአፕ ስቶር ሆርን ኦፍ አፍሪካ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ማውረድ ትችላላችሁ። የቪኦኤን አፕ የአማርኛ፣ የአፋን ኦሮሞና የትግርኛ ስርጭቶች ይገኙበታል። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ካርል ስተርሊንግ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። እያስተናገድናችሁ ያለ ነው ሰሎሞን አባትና
ቆንጅት ታየነን። አሁን በቀጥታ ወደ ስፖርት ክፍለ ጊዜ ይሆናል የምናልፈው።
እንደምናምሽታችሁልናል የተከበራችሁ አድማጮቻችን። በሩጫው ስፖርት ዜና ሞስነት ገረመውና ብርሃን ወልድሙ በሊዝበን ግማሽ ማራቶን፣ ገነት ጋሼ ደግሞ በኖርዌይ ድል ተቀዳጅተዋል። በእግር ኳስ መቀሌ 70 እንደርታ የኢትዮጵያን ፕሪሚየር ሊግ እየመራ ነው። እነዚህንና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። የሊዝበን ፖርቱጋሉን ግማሽ ማራቶን ዜና ላስቀድም። ቦንዶቹ ተከታትለው በመግባት ያሸነፉት የኢትዮጵያ አትሌቶች ናቸው። ሞስነት ገረመው በ59 ደቂቃ ከ37፣ ብርሃን ወንድሙ በ59 ደቂቃ ከ42 ሴኮንድ ገብተዋል። ኬንያና ኤርትራ የሶስተኛና አራተኛነቱን ስፍራ ወስደዋል። በነፋሻው የሊዝበን ጎዳና እስከ 15ኛው ኪሎ ሜትር ድረስ 14 ተፎካካሪዎች ሲታገሉ ቆይተዋል። 18ኛው ኪሎ ሜትር ላይ ነው ሞስነት ተፈትልኮ ከወጣ በኋላ በዚያው ሮጦ ያሸነፈው። በመጪው ወር ለንደን ለሚደረገው ኢንተርናሽናል ማራቶን ውድድር ያዘጋጀኛል ብሏል ሞስነት ሊዝበን ላይ ካሸነፈ በኋላ ሲናገር። በሴቶቹ ኬንያዊቷ ቪቪያን ቼሬት ናት ባለድሏ። ዘይነባ ይመር ከኢትዮጵያ ሁለተኛ ሆናለች። ቼሬት በማራቶን በዓለም ደረጃዋ ሦስተኛ ሲሆን በ2016ቱ ኦሊምፒክ የ5000 ሻምፒዮን ናት። ትላንት በሊዝበን ማራቶን ከአስረኛው ኪሎ ሜትር በኋላ ብቻዋን ሮጣ ነው ያሸነፈችው። ጊዜዋም 1 ሰዓት 6 ደቂቃ ከ34 ሴኮንድ ተመዝግቧል። የ35 ዓመቷ ቪቪያን ቼሪየት የራሷን ፈጣን ጊዜ ከአንድ ደቂቃ በላይ አሻሽላለች። ትላንት ዲኒያ ፖላንድም የግማሽ ማራቶን ሩጫ ውድድር ተካሂዶ ነበር። የሴቶቹን ኢትዮጵያዊቷ ገነት ጋሼ፣ የወንዶቹን የኖርዌዩ ሶንድሬ ኖርድስታድ ሞየን አሸንፈዋል። ቀደም ሲል እንዳልኩት በፖላንዱ ግማሽ ማራቶን የወንዶቹን ያሸነፈው የኖርዌዩ ሶንድሬ ኖርድስታድ ሞን ሆኗል። በአንድ ሰዓት አንድ ደቂቃ ከ18 ሴኮንድ ነው ያጠናቀቀው። ቅርብ ተከታዩን የፖላንዱን ክሪስቲያን ዛሉስኪን በአንድ ደቂቃ ግድም ቀድሞታል። ሹመት አካል ነው ከኢትዮጵያ ሦስተኛ። በሌላ አትሌቲክስ ነክ ዜና ከ11 ቀናት በኋላ ዴንማርክ በሚካሄደው የዓለም አገር አቋራጭ ሻምፒዮና ላይ የኢትዮጵያ አትሌቶች ተቃውሞ ሊያሰሙ ነው ተብሏል። ተቃውሞው ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር የ5000 ሜትር ውድድሮችን አስመልክቶ የደረሰበትን ውሳኔ የሚመለከት ነው። ተባባሪ አዘጋጅ ግርማቸው ከበደ ከአዲስ አበባ ተከታዩን ልኳል።
የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ምክር ቤት ባለፈው ሳምንት በካታር ዶሃ ባደረገው ስብሰባ እንደ አውሮፓውያኑ አቆጣጠር ከ2020 ዓመተ ምህረት ጀምሮ 5000 ሜትር ውድድርን ከዳይመንድ ሊግ ውድድሮች ውጪ ማድረጉን አስታውቋል። ውሳኔው በተለይ በኢትዮጵያና ኬንያ ከፍተኛ ተቃውሞ ያስነሳ ሲሆን የኢትዮጵያ አትሌቲክስ ፌዴሬሽንም ለማህበሩ ፕሬዝዳንት ሴባስቲያን ኮበጻፈው ጠንካራ የተቃውሞ ደብዳቤ ውሳኔው የኢትዮጵያውያን ባህልና ማንነት በሆነው የረጅም ርቀት ሩጫ ላይ የተቃጣ ጥቃት ስለሆነ እንዲቀለበስ ጠይቋል። ይህን በማስ መልከት ቪኦኤ ያለፈው አመት የ5000 ሜትር የዳይመንድ ሊግ አሸናፊውን ሰለሞን ባረጋን አነጋግሯል። ሰለሞን የውሳኔውን ጉዳት በማስረዳት ይጀምራል።
የኔ ብቻ ጥያቄ አይደለም እንግዲህ ያው የመላው አፍሪካን ጥያቄ ነው። በተለይ ለኢትዮጵያና ለኬንያ መጥፎ ዜና ነው የተሰማ። ያው አሁን እንትን እየጎዱ ነው። በተለይ አሁን የሚመጣ አትሌት ደግሞ በጣም አስቸጋሪ ነው። ለምን በከታች ጀምሮ ነው ሰው እየመጣ የነበረው ተተኪም እንዳይኖር ያደርጋል። ማራቶን ሚሮጥ አትሌት እኮ ከታች ጀምሮ ነበር እያደገ እየመጣ የነበረው። በአጠቃላይ ያው ሩጫው እያጠፉት ነው። ማራቶንም ይቆም ነው። በዚህ አይነት ከቀጠሉ ከሁለት አመት ወይ ከሶስት አመት በኋላ ማራቶኖችም ይጠፋል እምነት ነው ያለ።
የ5000 ሜትር የ20 ዓመት በታች ክብረ ወሰን ባለቤቱ ሰለሞን አትሌቶቹ ከቀናት በኋላ በዴንማርክ በሚካሄደው የዓለም ሀገር አቋራጭ ሻምፒዮና ተቃውሞ እንደሚያቀርቡ ነው የተናገረው።
ግርማቸውን መስመር ላይ አቆያለሁ። በእግር ኳሱ ስፖርት ዜና የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር ሲጀመር መቀሌ 70 እንደርታ በአሸናፊነቱ ቀጥሏል። ሁለተኛና ሶስተኛ ደረጃ ላይ የነበሩት ሲዳማ ቡናና ቅዱስ ጊዮርጊስ ተሸንፈዋል ይላል ግርማቸው። መቀጠል ትችላለህ።
በፕሪሚየር ሊጉ በመጀመሪያና ሁለተኛው ዙር ያልተቀየረው ነገር የመቀለ 70 እንደርታ በአሸናፊነት መቀጠል ነው። መቀለ በያሬድ ብርሃኑና ኦሴይ ማውሊ 2-2 ጎሎች ደደቢትን 4-1 አሸንፏል። ድሉ ለአሰልጣኝ ገብረመድን ኃይሌ ቡድን 10ኛ ተከታታይ ድል ነው። አሰልጣኝ ገብረመድን ከጨዋታው በኋላ ለሀገር ውስጥ መገናኛ ብዙሃን በሰጠው አስተያየት 10ኛ ተከታታይ ድሉን የማይታመን በኢትዮጵያ እግር ኳስም ከባዱ ነገር ነው ብሎታል። የ16ኛው ሳምንት ጨዋታዎች ለመቀለ ድርብ ደስታን ይዘው መጥተዋል። ምክንያቱም በደረጃ ሰንጠረዡ ይከተሉት የነበሩት ቡድኖች ሽንፈት አጋጥሟቸዋል። በሊጉ ሁለተኛ ደረጃ ላይ ያለው ሲዳማ ቡና ወደ ጎንደር አምርቶ በፋሲል ከነማ ተሸንፏል። የፋሲልን የድል ጎሎች ያስቆጠሩት ኤፍሬም አለሙና ከተከላካይነት ወደ አጥቂነት የተቀየረው ሙጂብ ቃሲም ናቸው። ድሉን ተከትሎ የውበቱ አባተ ቡድን ደረጃውን ሲያሻሽል፣ ሲዳማ ቡና ደግሞ ከመሪው መቀለ ጋር ያለው የነጥብ ልዩነት ወደ 8 ከፍ ብሏል። በባህር ዳር ዓለም አቀፍ ስታዲየም በተደረገው የባህር ዳር ከተማና ቅዱስ ጊዮርጊስ ጨዋታ ባለሜዳው ቡድን 1-0 አሸንፏል። ለባህር ዳር ብቸኛዋን የማሸነፊያ ጎል ያስቆጠረው ሳላምላክ ተገኝ ነው። ቅዱስ ጊዮርጊስ ሽንፈቱን ተከትሎ ከመሪው መቀለ በ12 ነጥቦች ለመራቅ ተገዷል። በውጤት መጥፋት ምክንያት ዲዴ ጎሜስን አሰናብቶ ገዛኸኝ ከተማን በጊዜው ያሰልጣኝነት የሾመው ኢትዮጵያ ቡና አሁንም ከውጤት ቀውስ መውጣት አልቻለም። ኢትዮጵያ ቡና ወደ ድሬዳዋ አምርቶ በድሬዳዋ ከተማ 1-0 ተሸንፏል። የድሬዳዋን የማሸነፊያ ኳስ ከመረብ ያገናኘው ደግሞ ራምኬል ሎክ ነው። በሳምንቱ ጨዋታዎች ከከተማ ውጪ ተጉዞ ድል የቀናው ብቸኛው ቡድን ደቡብ ፖሊስ ነው። የሐዋሳ ቡድን አዲስ አበባ ላይ መከላከያን 2-0 አሸንፏል። በአዲሱ አሰልጣኝ ገብረ ክርስቶስ ቢራራ ለተመራው ደቡብ ፖሊስ የተሻግዘውና ሄኖክ አየለ ጎሎቹን አስቆጥረዋል። በሌሎች ጨዋታዎች ወልዋሎ አዲግራት ዩኒቨርሲቲ ሐዋሳ ከተማን 1-0 ሲያሸንፍ፣ ወላይታ ድቻ ከሱል ሽራ 1-1 እንዲሁም አዳማ ከተማ ከጅማ አባጅፋር 0-0 ተለያይተዋል። የደረጃ ሰንጠረዡን መቀለ በ38 ነጥብ ሲመራ፣ ሲዳማ ቡና በ30 ፋሲል ከነማ ደግሞ በ28 ነጥብ ሁለተኛና ሶስተኛ ናቸው። ደደቢት በ4 ነጥብ የመጨረሻ ደረጃ ላይ ይገኛል። የኮከብ ጎል አግቢነቱን ደግሞ 11 ጎሎች ያስቆጠሩት የመቀለው አማኑኤል ገብረ ሚካኤል እና የመከላከያው ምንይል ወንድሙ ይመራሉ።
ግርማቸው ከበደ ነበር ከአዲስ አበባ። አመሰግናለሁ። በእንግሊዙ ፕሪምየር ሊግ ማንቸስተር ሲቲ ለኤፍኤ ካፕ ግማሽ ፍጻሜ ደርሷል። ውልቭስ ማንቸስተር ዩናይትድን ቢያሸንፍም ኤፍኤ ካፕ መድረስ አልቻለም። ቼልሲ ትላንት በኤቨርተን 2-0 ተቀጥቷል። ሊቨርፑል ሰንጠረዡን ይመራል። በስፔን ላሊጋ ኮከቡ ሊዮኔል ሜሲ ሌላ አስገራሚ 3 ጎሎችን በማግባት ሪያል ቤትስን ተበቅሏል። ላሊጋውን በ10 ነጥብ ይመራል። ባርሴሎና አሁን ከ28 ግጥሚያዎች 66 ነጥብ አለው። አትሌቲኮ ማድሪድን በ10 ነጥብ ይቀድማል። ሪያል ማድሪድ በ54 ነጥብ 3ኛ ነው። በመጨረሻም ቢሲክሌት ባህር ዳር ከተማ በተካሄደው 14ኛው የአፍሪቃ አህጉራዊ የጎዳና ውድድር የኤርትራ ጋላቢዎች በወጣት ሴቶችና ወንዶች አሸንፈዋል። የሴቶቹን ያሸነፈችው ዳናዊት ጸጋዬ ናት። ኤርትራ በሴቶቹ የወርቅና የነሐስ፣ በወንዶቹ ደግሞ የብርና የነሐስ ሜዳሊያዎችን አግኝታለች። በዚሁ እናብቃ። ለዛሬ በግርማቸው ከበደና በራሴ ስም የምሰናበተው ሰለሞን ክፍሌ ነኝ። ሳምንት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
ሰሎሞን ክፍሌንና ግርማቸው ከበደን ለስፖርት ዜናዎች አመሰግናለሁኝ። ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች።
አድዋ ፓን አፍሪካን ዩኒቨርሲቲን አድዋ ከተማ ላይ ለመመስረት በታቀደው መሰረት ከሁለት ዓመታት በፊት የመሰረት ድንጋይ መጣሉ ይታወሳል። ይሁን እንጂ ስራው እስካሁን አልተጀመረም። በዝግጅት ደረጃ ብዙ እንደተከናወነ ግንባታውን ከሚመራው ዋና ኮሚቴ አባላት አንዱ የሆኑት ዶክተር አየለ በከሬ ገልጸዋል። ለዩኒቨርሲቲው ግንባታ 150 ሄክታር መሬት የተሰጠ ሲሆን በመሬቱ ላይ ለሚኖሩ ሰዎችም ሆነ ለገበሬው መከፈል ያለበት ካሳ የተዘጋጀ መሆኑን ዶክተር አየለ ጠቁመው ገንዘቡ ግን በእጅ እንዳልነበረ ነው የተናገሩት። በቅርቡ የትግራይ ክልል 250 ሚሊዮን፣ የአዲስ አበባ ከተማ አስተዳደር 10 ሚሊዮን ብር ለግሰዋል። የፌዴራል መንግስቱም የቀደመው አስተዳደር እንደዚሁ ሊለግስ ቃል ገብቶ እንደነበረ ተገልጿል። ዶክተር አየለ በከሬ በመቀሌ ዩኒቨርሲቲ የቅርስ ጥበቃ ዲፓርትመንት ተባባሪ ፕሮፌሰር ናቸው። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐ እያነጋግራቸዋለን። ወደ ውይይቱ እንዝለቅ።
እንግዲህ አሁን በቅርቡ የአድዋን ድል በዓል 123ኛውን አክብረን ነበረ እና ከእሱ ጋር ተያይዞ ደስ የሚል ዜና አለ። አንደኛ የአዲስ አበባ ከተማ አስተዳደር ለዚህ ለዩኒቨርሲቲው መገንቢያ የሚሆን 10 ሚሊዮን ብር ሰጥቷል። ያው ፕሌጅ አድርጓል ማለት ነው፣ ሰጥቷል። ሁለተኛ የትግራይ ክልል መንግስት ከበዓሉ ጋር አስታኮ እዛው በአድዋ በበዓሉ ላይ 250 ሚሊዮን ብር የግንባታ የሚሆን እንዲሁ ስጦታ ሰጥቷል እና እነዚህ ሁለቱ እንግዲህ ከዚህ በፊት እንደጠቀስኩት እና እንደተናገርኩት የፌዴራል መንግስቱ 200 ሚሊዮን ብር እንዲሁ ሰጥቷል። በጠቅላላ እንግዲህ በአሁኑ ጊዜ ግንባታውን ለማስጀመር 460 ሚሊዮን ብር ተሰብስበዋል ማለት ነው። እንግዲህ የተለየ አዲስ አበባ ከተማ አስተዳደር የጅምር ነው፣ ተጨማሪ እርዳታ እናደርጋለን ብሎ ቃል ገብቷል። በተመሳሳይ የትግራይ ክልል መንግስትም እንደዚሁ እና ይህ እንግዲህ የሚያሳየው ምንድን ነው? ጥሩ ነጥቡ ምንድን ነው? በአሁኑ ጊዜ በኢትዮጵያ ውስጥ ያለው የፖለቲካ ስርዓት የፈጠረው የክልል መንግስታት ይህ አድዋ የሁሉም ባለቤትነቱ ለነሱም መሆኑን ተገንዝበው ለአስተዋጽኦ ለማድረግ ዩኒቨርሲቲው እንዲገነባ ፈቃደኝነታቸውን ወስደው በፈቃደኝነት ይሄንን አስተዋጽኦ ማድረጋቸው መንፈሱ የሁሉም ባለቤትነቱ የሁሉም መሆኑን ስለሚያረጋግጥ በጣም ጥሩ ጅምር ነው ብዬ ገምታለሁ። እና እንግዲህ ዋና ዋናው እሱ ነው።
የኢትዮጵያ ፌዴራል መንግስት አቶ ኃይለማርያም ደሳለኝ ጠቅላይ ሚኒስትር በነበሩበት ጊዜ ነው እንግዲህ 200 ሚሊዮን ለመስጠት ቃል የገቡት። አሁን እሱ ነገር እንደጸና ነው ወይስ እንዴት ነው? በአዲስ ነው የተነገረ አለ?
አዲስ ነገር የለም። እንግዲህ እኛ ተስፋ የምናደርገው ከሽግግሩ ምክንያት ምናልባት ጊዜ ሳያገኙ ይቀራሉ። የጠቅላይ ሚኒስትሩ ቢሮ እስካሁን ድረስ ኮንታክት አላረገንም። ከጠቅላይ ሚኒስትሩ ቢሮ ጋር እስካሁን ድረስ ያደረግነው ውይይት የለም። ያው 200 ሚሊዮን ብሩን የፈቀዱት የቀድሞው ጠቅላይ ሚኒስትር ክቡር አቶ ኃይለማርያም ደሳለኝ ነበሩ እና እኛ አሁንም ተስፋ ነው የምናደርገው ያለው። በተለይ እስካሁን የተደረጉትንም ወደፊት ደግሞ እንዴት እንደሚሄድ በተለይ የተለያዩ ሰዎች ድርጅቶች እርዳታ ለማድረግ የመንግስት ቀጥታና ተጨባጭ ሆነ ሚና ስለሚያስፈልግ የኛ ተስፋ ምንድን ነው? በቅርቡ ተገናኝተን ተወያይተን ይሄን ስራ የበለጠ ቀልጣፋ በሆነ መንገድ ለመጀመር የሚያስችለን ሁኔታ ይፈጠራል ብለን እንገምታለን።
ከሌላ አካባቢ ወይ ከአፍሪካ ህብረት የምጠብቁት ነገር አለ? በገንዘብም ሆነ በሌላ ሊረዳችሁ ወይ ተስፋ የሰጣችሁ ወይነት?
በጣም ጥሩ ጥያቄ። እንግዲህ ኮሚቴው ይሄ ግንባታውን ለማካሄድ ፕሮግራሙን ለማስጀመር የተቋቋመው ኮሚቴ ከምክትል ኮሚሽነሩ ከአፍሪካ ህብረት ምክትል ኮሚሽነሩ ጋር ስብሰባ አድርጎ ነበር አፍሪካ አዳራሽ እና በዛም የተወያየናቸው ነጥቦች አሉ። አንደኛ የስምምነት ሰነድ መፈራረም እና የስምምነት ሰነዱ ላይ የሚሰፉትን ነጥቦች በእኛ በኩል ያለውን 1-2-3 ብለን አርቅቀን ሰጥተናቸዋል። ሁለተኛ ይሄ ዩኒቨርሲቲ በድህረ ምረቃ ፕሮግራም ስለሚጀምር ማለትም በማስትሬት በዶክትሬት ስለሚጀምር ብዙ ተማሪ መቀበል የለብንም ስራ ለመጀመር፣ በዛ ላይም ደግሞ ብዙ ህንፃ አያስፈልግም እና ለዛ የሚሆኑ ሰነዶች ከተለያዩ ተመሳሳይ ድርጅቶች ለዛ የሚሆኑ መጽሐፍት እነሱን በሚመለከት እንዲረዱን ጠይቀናቸው ያ እኛ የምንችለው ስራ ነው እሺ ብለውናል እና እሱን አድርገናል። ሌላው ምንድን ነው ፕሮግራሙን በሚመለከት እንደውም የትግራይ ርዕሰ መስተዳደር ሀሳብ ምንድን ነው? ቶሎ ይጀምር የሚል ነው እና እንግዲህ ለአንድ ሀሳብ የቀረበው ምንድን ነው? እርግጥ መሬቱ 150 ሄክታር ከዚህ በፊት እንደተጠቀሰው ተሰጥቷል። የመሬቱ ላይ ያሉ ገበሬዎች አሉ፣ ነዋሪዎች አሉ። የእነሱ ግምትም ተሰርቷል፣ ግን ግምቱ አልተከፈላቸውም። በአሁኑ ጊዜ ህንፃው እንዳይጀመር እሱ ነገሮችን ማጥራት ያስፈልጋል። ግና ሀሳብ የመጣው ምንድን ነው? ትምህርቱ በቅርብ ባለው ከአክሱም ዩኒቨርሲቲ ህንፃዎች በመዋስ ወይም ከአክሱም ዩኒቨርሲቲ ጋራ ወጪውን በመተባበር ሊጀመር ይችላል የሚል ሀሳብ መጥቷል እና እንግዲህ አሁን በቅርቡ ተወያይተን ተሰብስበን ይሄንን ነገር በዝርዝር የምንወያይበትና ውሳኔ ላይ የምናደርስበት ነገር ይሆናል። ግን ምንድን ነው ሁሉም ፍላጎቱ ምንድን ነው? አሁን ትምህርቱ በተለይ በቶሎ የሚጀምርበት። የእኛ ደግሞ እዛ ኮሚቴ ውስጥ በጣም ብዙ ልምድ ያላቸው ሰዎች አሉ። በአፍሪካን ጥናት ብዙ የተማሩ ያጠኑ ያስተማሩ ሰዎች አሉ እና እነሱ ይሄ በተለይ አንድ ወይ ሁለት የማስተርስ ፕሮግራም በደንብ በስራ አርቅቆ አውጥቶ ማስተማር ይቻላል እና ይሄ ሁኔታ ማስተማሩ ወይ አንድ ስራ መደረጉ ሞሜንተም ስለማያመጣ ነገሩ እንቅስቃሴ ውስጥ እንዲገባ ስለሚያደርግ ያ ነገር የኔ ተስፋ ምንድን ነው በቶሎ እንዲጀመር እኔም በቶሎ እንደሚጀመር እፈልጋለሁ እና በዛ ሁኔታ ነው እንግዲህ ያለው።
እንትኑ ለመጀመር ተስፋ አንድ ነገር ነው፣ ፍላጎትም አንድ ነገር ነው። አሁን ያነሱትን ነጥብ ቶሎ ለመጀመር አሁኑኑ ከጀመራችሁት ለምሳሌ የሚያስችል ሁኔታ አለ በሁሉም ነገር?
ክቡራትና ክቡራን አድማጮች፣ ተከታዩ ክፍል ለአዳነች ጥያቄ ዶክተር አየለ የሚሰጡትን መልስ ይዘን በሚቀጥለው ሳምንት እንመለሳለን። ዝግጅታችን ወደ መጠናቀቁ ነው። ጥቂት ደቂቃዎች ይቀራሉ። አንዳንድ መረጃዎችን ላካፍላችሁ። በታሪክ ውስጥ መለስ ብለን ስንመለከት በንግሥና ስማቸው መልአክ ሰገድ ተብለው የሚታወቁት የአቤቶ ፋሲለደስ ልጅ አጼ ሱስኒዮስ ጎንደር ላይ ዘውድ ደፍተው በይፋ የተቀቡት ዛሬ የዛሬ 411 ዓመት ነበር። መጋቢት 9600 ዓመተ ምህረት መሆኑ ነው። የሮማው ንጉሥ ካሊጉላም ዘውድ የደፋው ዛሬ የዛሬ 2000 ዓመት አካባቢ ነው። በ37 ዓመተ ምህረት 1982 ዓመት ሆኖ ማለት ነው። በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ መሰረት ነገ አዲስ አበባ ደመናማ ትሆናለች። ከፍተኛ ሙቀቷ 27፣ ዝቅተኛው 13 ዲግሪ ሴልሺየስ ይሆናል።
ك ክብራትና ክብራን አድማጮች ለዛሬ ሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችሁ ሰሎሞን አባተና
ቆንጂት ታየነን አብራችሁን ስላመሻችሁ እጅጉን አድርገን እናመሰግናችኋለን።
ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል።
በእኛ በኩል ሰላም፣ በደህና እደሩ። ጤና ይስጥልኝ።